ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ጥር 27 2017 ዓ.ም ተመረጥ ዝግጅታችን ጀመረ። ለምሽቱ ያዝናቸውን ዘገባዎች እናስተዋውቃችሁ። የኬንያ መንግስት በኦሮሞ ነጻነት ሰራዊት ላይ የጸጥታ እርምጃ መውሰድ መጀመሩን አስታወቀ። ዘገባለን። በሌላ በኩል በጉጂ የማዕድን ቁፋሮ መሬት ተደርምሶ 8 ሰዎች መሞታቸው ተገለጸ የሚሉትና ሌሎች የሀገር ውስጥ እንዲሁም ዓለም አቀፍ ዜናዎችና ዘገባዎችን ወደ እናንተ የምናደርስ ይሆናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን መሰናዶ በመምራት ኤደን ገረመው አብሬያችሁ ዘልቃለሁ። ብርሃን ኃይሉ ስርጭቱን ከዚህ ከስቱዲዮ ታቀናብርልናለች። እንዲሁም ጽዮን ግርማ ዋና አዘጋጇ ናት። የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባዩ ገበያውና እንዲሁም ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እጋብዛለሁ። ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽ እንዲሁም ደግሞ ድረገጽ ላይ ተከታተሉ ዘንድ እየጋበዝኩ ከዓለም ዙሪያ ለተሰናዱት ዜናዎች ወደ አሉላ ከበደ እመራችኋለሁ።
አመሰግናለሁ ሄደን። ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያ ምርሶቹ ነው። ዩናይትድ ስቴትስ ከቻይና በሚገቡ ምርቶች ላይ የጣለችው ተጨማሪ ቀረጥ ተግባራዊ ሆነ። ትራምፕ በጋዛው የተኩስ አቁም ስምምነት ሂደት ዙሪያ ለመነጋገር ዛሬ ኔታንያሁን በዋይት ሀውስ ተቀብለው ያነጋግራሉ። ሩቢዮ የስደተኞችና የጸጥታ ጉዳዮች ላይ በተነጣጠረው የላቲን አሜሪካ ጉዟቸው ወደ ኮስታሪካና ጓቴማላ አቅንተዋል የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። ዩናይትድ ስቴትስ ከቻይና በሚገቡ ምርቶች ላይ የጣለችው ተጨማሪ ቀረጥ ዛሬ ተግባራዊ ሆኗል። ዩናይትድ ስቴትስ ከቻይና በሚገቡት እነኚህ ምርቶችና ሸቀጦች ላይ የጣለችው ተጨማሪ ቀረጥ ከዛሬ ጀምሮ ተፈጻሚ ሲሆን፣ ቻይና በምላሹ ከዩናይትድ ስቴትስ በሚገቡ ምርቶች ላይ ተጨማሪ ቀረጥ እንደምትጥል አስታውቃለች። በዩናይትድ ስቴትስ የከሰል ድንጋይና የተፈጥሮ ጋዝ ምርቶች ላይ የ15% ቀረጥ ለመጣል በድፍድፍ የነዳጅ ዘይትና በእርሻ መሳሪያዎች እንዲሁም ከዩናይትድ ስቴትስ በምታስገባቸው አንዳንድ አውቶሞቢሎች ላይ የ10% ቀረጥ የምትጥል መሆኗን ቤጂንግ አመልክታለች። በአንጻሩ ትራምፕ በሕገ ወጥ መንገድ ወደ አገራቸው የሚገባውን ፌንቲኔል የተባለ አደገኛ መድኃኒት መከላከል የሚያስችል ጠንካራ እርምጃ ቻይና ትወስድ ዘንድ ግፊት ለማድረግ ነው ሲሉ ባስታወቁት መሰረት ዩናይትድ ስቴትስ የወሰደችው እርምጃ በሁሉም የቻይና ምርቶች ላይ የ10% ተጨማሪ ቀረጥ ተፈጻሚ የሚደረግበት ነው። የዩናይትድ ስቴትስ መንግስት የሜክሲኮ ሕገ ወጥ የሱስ አስያዥ እጽና አደገኛ መድኃኒቶች አዘዋዋሪዎች ፌንቲኔል ለማምረት ለሚጠቀሙባቸው ኬሚካሎች ቻይና ዋናዋ ምንጭ መሆኗንም ይፋ አድርጓል። ሆኖም ቻይና በበኩሏ የዘርፉን ኢንዱስትሪና ሕገ ወጥ የአደገኛ መድኃኒቶች ዝውውርን አስመልክቶ ሁነኛ እርምጃዎች መውሰዷን አስታውቃለች። ቻይና ፌንቲኔል ወደ አገራችን እንዲገባ ማድረጓን ታቆማለች ብለን ተስፋ እናደርጋለን ያሉት ትራምፕ፣ ያ ካልሆነ ግን የሚጣልባት ቀረጥ ከዚህም በከፍተኛ መጠን ይጨምራል ሲሉ ትራምፕ አስጠንቅቀዋል። ይህ በእንዲህ እንዳለ ትራምፕ በሚቀጥሉ ቀናት ከቻይና አቻቸው ፕሬዚዳንት ሺ ጂንፒንግ ጋር እንደሚነጋገሩ የዋይት ሀውስ ቃል አቀባይ ካሮሊን ሌቪት ትላንት ሰኞ አመልክተዋል። ትራምፕ ከሜክሲኮዋ ፕሬዚዳንት ክላውዲያ ሼንባም እና ከካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ጋር ከተነጋገሩ በኋላ በዛሬው ዕለት ተፈጻሚ ሊሆን ታቅዶ የነበረውን በሁለቱ አገሮች ምርቶች ላይ ጥሎት የነበረውን የ25% ቀረጥ ለአንድ ወር ማዘግየታቸውንም አስታውቀዋል። ሼንባ በበኩላቸው ወደ ዩናይትድ ስቴትስ የሚገባውን ፌንቲኔል ለመግታት ቁጥራቸው 10,000 የሚደርሱ የብሔራዊ ዘብ አባላትን የሚያሰማሩ መሆናቸውን ጠቁመዋል። በሌላ የዩናይትድ ስቴትስ ዜና ትራምፕ በጋዛው የተኩስ አቁም ስምምነት ሂደት ዙሪያ ለመነጋገር ዛሬ ኔታንያሁን በዋይት ሀውስ ተቀብለው ያነጋግራሉ። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ማክሰኞ በዋይት ሀውስ ተቀብለው እንደሚያነጋግሩ አመልክተዋል። የሁለቱ መሪዎች ንግግር የመጣው ጋዛ ውስጥ የቀሩት ታጋቾች በሙሉ መለቀቅን፣ የውጊያ ሙሉ በሙሉ በቋሚነት መቆምና የእስራኤል ኃይሎች ከጋዛ ተጠቃለው መውጣትን ጨምሮ በእስራኤልና በሐማስ መካከል ከተደረሰው የተኩስ አቁም ከወሳኝ ምዕራፍ በደረሰበት ወቅት ነው ተብሏል። እስራኤልና ሐማስ በደረሱት ስምምነት መሰረት የውላቸውን ሁለተኛ ዙር አፈጻጸም ተግባራዊ ለማድረግ ከአራት ሳምንታት ያነሰ ጊዜ ብቻ ነው የቀረው። ይህ እንዲህ እንዳለ ሰላሙ ስለመያዙ የምሰጠው ዋስትና የለም ሲሉ ትራምፕ ትላንት ሰኞ ለጋዜጠኞች ተናግረዋል። በሌላ በኩል ኔታንያሁ በዋይት ሀውስ ከፕሬዚዳንት ትራምፕ ጋር ከሚያደርጉት ውይይት አስቀድሞ የጋዛውን ተኩስ አቁም ስምምነት ለማሳካት ግፊት ሲያደርጉ ከነበሩት ውስጥ አንዱ ከሆኑት ከዩናይት ስቴትሱ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ጋር ትላንት ሰኞ ተገናኝተው መነጋገራቸው ታውቋል። ውይይቱን ተከትሎም የኔታንያሁ ጽህፈት ቤት ባወጣው መግለጫ ስብሰባው አዎንታዊና ወዳጅነት የተመላ ነበር ብሏል። ኔታንያሁ ወደ አገራቸው ሲመለሱም የስምምነቱን ሁለተኛ ምዕራፍ በሚመለከቱ ጉዳዮች ዙሪያ በእስራኤል አጠቃላይ አቋም ላይ ለመወያየት ከደህንነት ካቢኔያቸው ጋር እንደሚነጋገሩ ተጠቁመዋል። ዊትኮፍ በበኩላቸው ስምምነቱን ለማሳካት ከዩናይት ስቴትስ ጋር በመተባበር ከሰሩት ኳታርና ግብጽ ባለስልጣናት ጋር ይወያያሉ ተብሎ ይጠበቃል። ክብራትና ክብራን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፈውን የሰዓቱን የዓለም ዜና ነው። ሩቢዮ ስደተኞችና የጸጥታ ጉዳዮች ላይ በተነጣጠረው የላቲን አሜሪካ ጉዟቸው ወደ ኮስታሪካና ጓቴማላ አቅንተዋል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፍልሰትን፣ በጸጥታ ጉዳዮች ዙሪያ የሚደረጉ ትብብሮችና ቻይና በአካባቢው ላይ ያላትን ተጽዕኖ ለመቋቋም የታለመውን የላቲን አሜሪካ ጉዟቸውን በመቀጠል ዛሬ ማክሰኞ ከኮስታሪካና ዘግይቶም ከጓቴማላ ባለስልጣናት ጋር ተገናኝተው ይነጋገራሉ። ትላንት ሰኞ ከኤልሳልቫዶሩ ፕሬዚዳንት ናይብ ቡክሌ ጋር ተገናኝተው የተነጋገሩት ሩቢዮ ከዩናይት ስቴትስ እንዲወጡ የሚደረጉ ሰዎች ዜግነት ምንም ይሁን ምን እንደሚቀበሉ ቡክሌ የገለጹላቸው መሆኑን ጠቁመዋል። የዩናይት ስቴትስ ዜጎች ወይም ሕጋዊ ፈቃድ ያላቸው ነዋሪዎች ቢሆኑም በፈጸሙት ወንጀል የተነሳ በአሁኑ ወቅት በስር ላይ የሚገኙ አደገኛ ወንጀለኞችንም በተመሳሳይ ለመቀበል ፈቃደኝነታቸውን ገልጠዋል ሲሉ ሩቢዮ አመልክተዋል። በዩናይት ስቴትስ ሕግ መሰረት የዩናይት ስቴትስ መንግስት የአሜሪካ ዜጎችን ከሀገር ማስወጣት አይችልም። ኤልሳልቫዶር በሕገ ወጥ መንገድ ዩናይት ስቴትስ ውስጥ የሚገኙ ዜጎቿን ወደ ሀገራቸው ለመመለስ ሙሉ በሙሉ የምትተባበር መሆኗን የገለጹት ሩቢዮ አክለውም ከኤልሳልቫዶር የደረሱት ስምምነት ከፍልሰት ጋር በተያያዙ ጉዳዮች ዙሪያ ከአሁን ቀደም ተደርሶ የማያውቅ በዓለም ተፈጽሞ ያልታየ ሲሉም አወድሰውታል። ቡክሌ በበኩላቸው ኤክስ ላይ ባሰፈሩት ጽሑፍ መንግስታቸው ዩናይትድ ስቴትስ ኤልሳልቫዶርን ማረሚያ ተቋማት በከፊል ልትጠቀም መፍቀዷን እንዲሁም የተፈረደባቸውን አደገኛ ወንጀሎች ተረክበው የአሸባሪዎች ጥብቅ ማቆያ ማዕከል በሆነው እጅግ ግዙፍ እስር ቤታቸው ውስጥ ለማቆየት መስማማታቸውን አመልክተዋል። ኤልሳልቫዶር ለአገልግሎቱ የምትቀበለው ክፍያ በአንጻሩ ለዩናይት ስቴትስ በጣም ዝቅተኛ፣ ለእኛ ግን የማረሚያ ቤት ተቋማቶቻችንን ዘላቂ አቅም የሚያጎለብት ይሆናል ብለዋል ቡከሌ። ቡከሌ በበኩል ሩቢዮ የቻይና ኮሚኒስት ፓርቲ በምዕራቡ ንፍቀ ክበብ የሚያደርሰውን ተጽዕኖ ለመከላከል የሁለቱን አገራት የአካባቢውን ሉዓላዊነትና የሌሎችን ጥቅም ለማስጠበቅ የሚችሉ ስልቶች በንግግራቸው አንስተዋል ሲል የውጭ ጉዳይ ሚኒስቴር ጨምሮ አመልክቷል። በሌላ ዜና የዩናይት ስቴትስ እንደራሴዎች ምክር ቤት ኮሚቴ ለጤና ሚኒስትርነት የታጩት ሮበርት ኤፍ ኬኔዲ ጁኒየርን ወደ ሙሉ ምክር ቤት አሳልፏል። ከፍተኛው የዩናይት ስቴትስ ጤና ባለስልጣን እንዲሆኑ በትራምፕ የታጩት ሮበርት ኤፍ ኬኔዲ ጁኒየር የእጩዎች ስያሜ በሚጸድቅበት ስነ ስርዓት ከምክር ቤቱ የፋይናንስ ኮሚቴ የውሳኔ ድምጽ ወደሚሰጠው ሙሉ ምክር ቤት አልፈዋል። በዚህም የሂደቱን መጀመሪያ መሰናክል ለማለፍ በቅተዋል። በአካባቢ ጉዳዮች ላይ ካተኮረ የጥብቅና ሙያ ወደ ህብረተሰብ ጤና አጠባበቅ ጉዳዮች ተቺነት የተሸጋገሩት ኬኔዲ በጤና አጠባበቅ ዙሪያ በሚወስዷቸው አወዛጋቢ አቋሞቻቸው የሚታወቁ ናቸው። ክትባቶች ለጤና የሚበጁ መሆናቸውን አስመልክቶ ጥርጣሬዎችን በመዝራት የሚወቅሷቸው ተቺዎች በመድኃኒት አምራች ኩባንያዎች ላይ ክስ በማቅረብ ትርፍ ለማግኘት የሚያስችል ጥረት ያደርጉ ይሆናል የሚልም ስጋት አላቸው። ከዲሞክራት ፓርቲ ወገን ሆነው ረዘም ያለ ጊዜ የዘለቁት ኬኔዲ በፕሬዝዳንታዊ ምርጫ ቢሳተፉም በሪፐብሊካን አስተዳደር ውስጥ ከፍተኛ ተጽዕኖ ማድረግ የሚያስችል የመንግስት ስልጣን ለማግኘት በመወሰን ትራምፕን በመደገፍ ራሳቸውን ከምርጫው ማግለላቸው የሚታወስ ነው። ኬኔዲ ሹመታቸው ከጸደቀ ክትባቶችን ጨምሮ አገር አቀፍ የጤና መርሆችን እንዲሁም የህብረተሰብ ጤና አጠባበቅ ዘመቻዎችን የሚቆጣጠሩ ከፍተኛው የጤና ባለስልጣን ይሆናሉ። በትራምፕ ትዕዛዝ በርከት ያሉ የዩናይትድ ስቴትስ የትምህርት ሚኒስቴር ሰራተኞች ከክፍያ ጋር እረፍት እንዲወስዱ ታዘዋል። የፌዴራሉ የሰራተኛ ማህበር እንዳመለከተው በዩናይትድ ስቴትስ የትምህርት ሚኒስቴር ውስጥ የሚሰሩ በርከት ያሉ ሰራተኞች ለፕሬዝዳንት ዶናልድ ትራምፕ አወጡትና በፌዴራል መንግስት ውስጥ ብዝሃነት ፍትሃዊነትንና አካታችነት የተባሉ ፕሮግራሞችን ለመሰረዝ በሰጡት ትዕዛዝ መሰረት መፈጸሙን አመልክቷል። የዩናይትድ ስቴትስ መንግስት ሰራተኞች ፌዴሬሽን 252 የተባለው ጽህፈት ቤት ፕሬዝዳንት ሽሪያ ስሚዝ በትላንትናው ዕለት ሲናገሩ ደሞዝ እየተከፈላቸው ከስራ እንዲገደቡ የተደረጉ ሰራተኞች ምን ያህል እንደሆኑ ወይም በምን ምክንያት እንደሆነ ግልጽ አይደለም ብለዋል። ክብራትና ክብራን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
ከዓለም ዙሪያ የተሰባሰቡትን ዜናዎቹን ያደረሰን አሉላ ከበደን እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ጥር 27 2017 ዓ.ም ዝግጅታችንን ነው። ከእኛ ጋር ስለሆናችሁ እናመሰግናለን። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ብርሃን ኃይሉ ስርጭቱን በማቀናበር፣ የዌብና ማህበራዊ ድረገጽ ፕሮዲሰራችን አበባየሁ ገበያው እንዲሁም ደግሞ ከመላ አሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን እንድታመሹ በድጋሚ እየጋበዝኩ ለምሽቱ ወደ ያዝ ነው አብዩ ያደረግነው ዘገባ እንሻገር። የኬንያ መንግስት በኦሮሞ ነጻነት ሰራዊት ላይ የጸጥታ እርምጃ መውሰድ መጀመሩን አስታወቀ። የኦሮሞ ነጻነት ሰራዊት በኬንያ የሚያካሂደውን ህገወጥ እንቅስቃሴና ወንጀሎች ለማስቆም የኬንያ ፖሊስ በድንበር ውስጥ በሚንቀሳቀሱ የሰራዊቱ አባላት ላይ እርምጃ መውሰድ መጀመሩን የገለጸው የኢትዮጵያ የብሔራዊ መረጃና ደህንነት አገልግሎትም ከኬንያ መንግስት ጋር በመቀናጀት በሰራዊቱ ላይ እርምጃ መውሰድ መጀመሩን አረጋግጧል። የኦሮሞ ነጻነት ሰራዊት በበኩሉ አባላቱ ፈጸሙ የተባሉ ወንጀል እንደማይፈጽሙ ገልጾ በወንጀል ስስሮች ውስጥ ተሳታፊ ሆነው ከተገኙ ግን እርምጃ ለመውሰድ ቃል ገብቷል። የአሜሪካ ድምጽ የአፍሪካ ቀንድ ዘጋቢዎች በዙሪያ ያጠናቀሩትን ስመኝሽ ቆየ እንደሚከተለው ታቀርባለች።
የኬንያ ፖሊስ በኬንያና ኢትዮጵያ ድንበር አካባቢ ይካሄዳል ያለውን ህገወጥ እንቅስቃሴና ወንጀል ለማስቆም በማርሳቢትና ኢሲኦሎ አውራጃዎች በሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች ላይ ያነጣጠረ የጸጥታ እርምጃ መውሰድ መጀመሩን አስታውቋል። የኬንያ ፖሊስ ጉዳዩን አስመልክቶ ባወጣው መግለጫ የኦሮሞ ነጻነት ሰራዊት በኬንያ ብሔራዊ ደህንነት ላይ ከፍተኛ ስጋት የደቀኑ የወንጀል ድርጊቶች ውስጥ ተሳትፏል ሲል ከሷል። ወታደራዊ ዘመቻው ለአንድ ወር ያክል ሲካሄድ መቆየቱን ያመለከተው የኬንያ ብሔራዊ ፖሊስ አገልግሎት እስካሁን የኦሮሞ ነጻነት ሰራዊት አባላቶች በቁጥጥር ስር ስለመዋላቸው አላስታወቀም። የኬንያ ብሔራዊ ፖሊስ ዋና ዳይሬክተር ዳግላስ ካንጆ ኪሮቾ በጉዳዩ ላይ በሰጡት መግለጫ የኬንያ ፖሊስ በኬንያው ኢሲዮሎና በኢትዮጵያ ሞያሌ ከተሞች መካከል የኦሮሞ ነጻነት ሰራዊት ላይ ያነጣጠረውን ወታደራዊ ዘመቻ የጀመረው እንደ አውሮፓውያን አቆጣጠር ጥር 3 2025 መሆኑን ተናግረዋል።
የኦሮሞ ነጻነት ጦር በኬንያ የሚያደርገው እንቅስቃሴ ህገወጥ የጦር መሳሪያና አደንዛዥ እጽ ዝውውር፣ ህገወጥ የሰዎች ዝውውር፣ የኮንትሮባንድ ዕቃዎች ንግድ፣ ድንበር ተሻጋሪ ወረራዎችን መፈጸም፣ ህገወጥ የማዕድን ቁፋሮ፣ የጎሳ ግጭቶችን መፍጠርና ገንዘብ ለማግኘት የሚደረግ እገታን ያካትታል። እና ይህ በኬንያ ብሔራዊ ደህንነት ላይ ከፍተኛ ስጋት ደቅኗል።
ዋና ዳይሬክተሩ አክለው ጦሩ ኬንያ በሚገኘው የቦረና ማህበረሰብና በኢትዮጵያ በሚገኘው የኦሮሞ ማህበረሰብ መካከል ያለውን ቤተሰባዊና የባህል ትስስር በመጠቀም በማርሳቢትና ኢሲኦሎ አውራጃዎች በሚኖረው ህብረተሰብ መካከል ሰርጎ መግባትና መደበቅ መቻሉን አብራርተዋል።
በማርሳቢትና ኢሲኦሎ አውራጃ ውስጥ በህዝብ መካከል ሰርጎ በመግባትና በመደበቅ አሰቃቂ ግድያ በመፈጸም የሰዎችን ንብረት በግዳጅ በመንጠቅ በሴቶችና በልጃገረዶች ላይ ጾታዊ ጥቃትን በመፈጸም በኬንያና በኢትዮጵያ ድንበር አካባቢ በሚኖሩ ማህበረሰቦች ላይ ከፍተኛ ስቃይ እያደረሱ ይገኛል።
በኬንያ እየተካሄደ ያለውን ወታደራዊ ኦፕሬሽን አስመልክቶ የኢትዮጵያ የብሔራዊ መረጃና ደህንነት አገልግሎት በበኩሉ ባወጣው መግለጫ ሸኔ ሲል የሚጠራው የኦሮሞ ነጻነት ሰራዊት በህገወጥ የጦር መሳሪያ የሰዎችና የማዕድን ንግድ እንዲሁም የጎሳ ግጭት በመቀስቀስ በሚያደርገው እንቅስቃሴ የሀገሪቱ የብሔራዊ ደህንነት ስጋት ሆኖ መቆየቱን አስታውቋል። ከኬንያ የደህንነትና የጸጥታ ተቋማት ጋር በመሆንም በታጣቂዎቹ ላይ የተቀናጀ ዘመቻ ማካሄድ መጀመራቸውን አረጋግጧል። የደህንነት አገልግሎቱ ለሀገር ውስጥ የዜና አገልግሎት ለሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይም ኢቢሲ በላከው መረጃ የአገልግሎት መስሪያ ቤቱ ዳይሬክተር ጀነራል አምባሳደር ሬድዋን ሁሴንና የኬንያ ብሔራዊ መረጃ አገልግሎት ዳይሬክተር ጀነራል ኑረዲን መሐመድ ሐጂ እንዲሁም የሁለቱ ሀገራት የመከላከያና የፖሊስ ከፍተኛ አመራሮች ምክክር ማድረጋቸውን አመልክቶ የሁለቱ ሀገራት የደህንነትና የጸጥታ አካላትም በየድንበራቸው ውስጥ በሚገኙ የቡድኑ ካምፖች ላይ የተቀናጀ ኦፕሬሽን እያካሄዱ ይገኛሉ ብሏል። የኦሮሞ ነጻነት ሰራዊት በኬንያ በኩል የቀረቡበትን ወንጀላዎችና በአባላቱ ላይ የሚካሄደውን ዘመቻ አስመልክቶ ዛሬ ማክሰኞ ጥር 27 2017 ዓ.ም ምረት በሰጠው ምላሽ ሉዓላዊነትንና የግዛት አንድነትን እንደሚያከብርና ማንኛውንም አይነት የወንጀል ድርጊት እንደሚቃወም አመልክቶ ድንበር ላይ ያሉ ወንጀሎችን ለማጥፋት በሚደረገው ጥረት ከኬንያ ባለስልጣናት ጋር ለመተባበር ፈቃደኛ መሆኑን ገልጿል። ኖርዌይ እንደሚገኙና የኦሮሞ ነጻነት ሰራዊት አማካሪ መሆናቸውን የገለጹት ጅረኛ ጉደታ በአሜሪካ ድምጽ የኦሮሚኛ ቋንቋ ክፍል ተጠይቀው በሰጡት ምላሽም ሰራዊቱ በአብዛኛው በኦሮሚያ ክልል እንደሚንቀሳቀስና በኬንያ ድንበር ውስጥ የሚገኘው አባል ብዛት ጥቂት መሆኑን አመልክተው ፈጸሙ የተባሉትን ወንጀሎች ግን እንደማይፈጽሙ ገልጸው አስተባብለዋል። እንደዚህ አይነት ወንጀሎችን መስራት በሰራዊቱ ህገ ደንብ ከባድ ቅጣት እንደሚያስቀጣ ያመለከቱት አቶ ጅረኛ ህገወጥ ድርጊቶቹ ከመንጫቸው ተለይተው መፍትሄ ካልተሰጣቸው በስተቀር በድንበር ላይ ብቻ በሚደረግ ዘመቻ የሚቆም ባለመሆኑ በገለልተኛ አካል እንዲጣራ ጠይቀዋል።
የሚመረትበት ቦታ አለ። የሚዘዋወረው በብዙ በሺህ ኪሎ ሜትር ነው ማለት ነው። ረዥም ጊዜ አካባቢ ላይ መሄድ የተሰራጨ ጉዳይ ነው። ትንሹ እኛ የኦሮሞ ነጻነት ሰራዊት እዛ ድንበር አካባቢ ላይ ይንቀሳቀሳል የምንለው ራሱ ይሄንን ለማድረግ አቅሙ ካፓሲቲ የለውም። ይሄ ሰንሰለት የወርቅ ማውጣትና ማዘዋወር የሚሉት ጉዳይ ከናይሮቢ ጀምሮ እስከ ሻሸመኔ የተዘረጋ ጉዳይ ነው። ይሄ የኦሮሞ ነጻነት ሰራዊትን የሚመለከት ሳይሆን የመከላከያ ሰራዊት አባላትን የኢኮኖሚ ችግር ለመፍታት የተዘረጋ እንደሆነ የምንገነዘበው።
አቶ ጅረኛ አክለው ሰራዊቱ በኬንያ ድንበር አካባቢ በሚገኙ ጫካዎች ውስጥ የከባድ መሳሪያ ተኩስ ከመስማታቸው ባለፈ በሰራዊቱ ላይ እርምጃ ስለመወሰዱም ሆነ በአባሎቻቸው ላይ ጉዳት ስለመድረሱ አለመስማታቸውን ተናግረዋል።
እንግዲህ እርምጃ እየወሰድን ነው ካሉ ወደ ጫካ ነው የሚተኩሱት። በግምት ነው የሚተኩሱት እንጂ ቀርበው አይተው እንትን ብለው አነጣጥረው የሚተኩሱ ይመስል አይደለም። ይህንን የምንለው የደረሰ ምንም ጉዳት ስለሌለ ማለት ነው።
የሰራዊቱ መግለጫ አክሎ ሰላማዊ ህልውናቸውን የሚያውክ ማንኛውንም አይነት የወንጀል ድርጊት እንቃወማለን ያለ ሲሆን አባላቱ በሀገር አቀፍ የወንጀል ትስስሮች ውስጥ ተሳታፊ ሆነው ከተገኙ እርምጃ ለመውሰድ ቃል ገብቷል። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት በመግለጫው መጠነ ሰፊ ሲል የገለጸውና ኬንያና ኢትዮጵያ በየድንበራቸው የሚያካሂዱት የተቀናጀ ወታደራዊ ዘመቻ ተጠናክሮ እንደሚቀጥል አመልክቶ የሸኔ ታጣቂ ቡድን የቀረበለትን የሰላም ጥሪ በመርገጥ በራሱ ላይ ጥፋት ቢያውጅም አሁንም የሰላም መንገዱ ዝግ አይደለም ብሏል። ዘመቻው እየተካሄደ ያለው ኬንያና ኢትዮጵያ በጋራ ባደረጉት መድረክ በተቀመጠው አቅጣጫ መሰረት ቀጠናዊ የጸጥታና ደህንነት ጉዳዮች ዙሪያ በጋራ ለመስራት የተፈራረሟቸውን ስምምነቶች መሰረት ያደረገ መሆኑን አመልክቷል። የኬንያ ፖሊስ በበኩሉ የአካባቢውን ሰላም ለመመለስና የሁሉንም ኬንያዊ ህይወትና ንብረት ለመጠበቅ የሚያስችል ህግ የማስከበር ስራ እየሰራ ባለበት ወቅት ነዋሪዎች እንዲረጋጉ ከጸጥታ አባላት ጋር እንዲተባበሩና የዕለት ተዕለት ኑሯቸውን እንዲቀጥሉ አሳስቧል። የኦሮሞ ነጻነት ሰራዊት የኦሮሞ ህዝብ መገለል እንደደረሰበት በመግለጽ እንደ አውሮፓውያን አቆጣጠር ከ2019 ጀምሮ ከኢትዮጵያ ጦር ጋር እየተዋጋ ይገኛል። ከኦሮሞ ብሔረሰብ የሚወለዱት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡት እንደ አውሮፓውያን አቆጣጠር በ2018 ነበር። በአሜሪካ ድምጽ ዘጋቢዎች ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የተከታተላችሁት ለምሽቱ ያዝነውን አብይ ርዕስ ነበር። የትንታኔው መጽሔት ዘገባዎች ይቀጥላሉ። በጉጂ የማዕድን ቁፋሮ መሬት ተደርምሶ 8 ሰዎች መሞታቸው ተገለጸ። በኦሮሚያ ክልል ጉጂ ዞን ሳባቦሩ ወረዳ ማዕድን ሲቆፍሩ በነበሩ ግለሰቦች ላይ መሬት ተደርምሶ 8 ሰዎች መሞታቸውን የወረዳው አስተዳደር ገልጿል። የሳባቦሩ ወረዳ መንግስት ኮሙኒኬሽን ኃላፊ አቶ አሸናፊ ዳንቆ በባህላዊ መንገድ ወርቅ ለማውጣት ቁፋሮ ሲያከናውኑ የነበሩ 8 ሰዎች መሞታቸውን ዛሬ ለአሜሪካ ድምጽ አረጋግጧል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዘገባለው።
ትላንት ጥር 26 ቀን 2017 ዓ.ም ተመረጠ በኦሮሚያ ክልል ጉጂ ዞን ሰባቦሩ ወረዳ ተከሰተ በተባለ የመሬት መደርመስ አደጋም 8 ሰዎች መሞታቸውን የወረዳው የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሸናፊ ዳንቆ ለአሜሪካ ድምጽ ዛሬ ጥር 27 ቀን 2017 ዓ.ም ተመረጠ በስልክ አስታውቋል።
አነጋው ተከሰተ ጉጂ ዞን ሰባቦሩ ቀንጥቻ የሚባል ወረዳ ነው። እዛ አካባቢ ላይ ህብረተሰቡ በብዛት የሚታወቀው በማዕድን በማውጣት ነው። ለያዩ ማዕድኖች ያሉበት አካባቢ ነው። በባህላዊም በቴክኖሎጂም የሚጠቀሙ አሉ። እነዚያውን አደጋ ያደረሰባቸው በባህላዊ ጥረታቸው በጉልበታቸው የሚሰሩ ናቸው እና ትላንትና ወደ 9 ሰዓት አካባቢ ከዛ በኋላ የተከሰተ አደጋ ነው። 8 ሰው ነው የሞተው። 8ቱም ሰው በራሳቸው ጉልበት ለመስራት ገብቶ ነው የመሬቱ ተንሸራቶ ምርቆባቸው ነው እዛ ህይወታቸው አለፈ።
አደጋው ተከሰተ የተባለው በወረዳው ቃጥቻ ቀበሌ ትላንት ከቀኑ 9 ሰዓት ገደማ ሲሆን በባህላዊ መንገድ ማዕድን በማውጣት ስራ በተሰማሩ ወጣቶች ላይ መሆኑን አክሏል።
ያው ብዙም ጊዜ በወጣት እድሜ ላይ ያለ ሰው ነው እንደዚህ የሚሰራው። በቁጥራቸው ወጣት ስምንት ነው የሚለውን ነገር አላየሁም፣ ግን በወጣት እድሜ ላይ ያለ ናቸው። ሳልጠኛም የለም ስምንቱ ናቸው። ስምንቱም ሞቷል። ስምንቱም ወንዶች ናቸው። ግን ጠዋት እንዲቀበሩ ሁኔታዎችን እያመቻቹ ነበር። እዚ አካባቢ ያለ ያነት ነው ያለው እንትን
አቶ አሸናፊ ተመሳሳይ አደጋም በስፍራው ከዚህ በፊት ተከስቶ እንደማያውቅና መሬቱ ተደረመሰ ያሉበትንም ምክንያት ጠቁመዋል።
ጥንቃቄ አለማድረጋቸው ነው ብዙ ሆኖ ማለት አሁን ሰፋ አድርጎ ቆፍሮ ነው ውስጥ ገብቶ ማዕድኑ ለማውጣት የሚሞክሩት። ያን ሰዓት እንደዛ ሲያደርጉ ጥንቃቄ ማድረግ አለባቸው። መሬትም ሸናቅዛል አሽሻሸን ብሎ ማለት ነበረባቸው ይመስለኛል። ሌላ ነገር ነው እንደዚያ መሬት ሳይቆፍር ወርቁን ማግኘት አይችልም። ይህን ነገር ሲያደርጉ ሰፋ አድርጎ መጀመሪያ ቆፍሮ ነበረባቸው። አደጋው እንዲህ አይነት ነገር ይመጣል ላይመጣል መሬትም ሸናቅዛል አሽሻሸን የሚለውን ነገር ማለት ነበረባቸው። በተጨማሪም ደግሞ ብዙ ሆኖ አንድ እንደዚያ ነው ከለብ ነው ገብቶ እንደዚያ ነገር እንዲከሰት ያው አደጋው እንዲፈጠር ተደርጎ
አደጋው ባስከተለው ሞት ማዘናቸውን የተናገሩት የሰባቦሩ ወረዳ ነዋሪ የሆኑት ወይዘሮ ረህማ ጉዮም ብዙ ወጣቶች ከአካባቢያቸውም ሆነ ከሩቅ እየመጡም ወርቅ እንደሚቆፍሩ ተናግሯል። አሁን ህይወታቸው ያለፉት አብዛኞቹ የወረዳው ወጣቶች መሆናቸውንም ተናግሯል።
የብዙ ሀገር ሰው የኮንሶ ሰዎች የሚበዛ ብዙ አይነት ሰው ነው እኮ የሚበዛ ወርቅ ሲቆፍሩ እንደዛ ውስጥ እያድን የተደረመሰባቸው እንደዛ ነው። እነሱ እኮ አጠገብ ላይ አጠገብ ናቸው። ከስስ እንዲሁ መደርመስ ስለሆነ ላያቸው ላይ ይመስለኛል የተደመጡ።
በአደጋው የሞቱ ሰዎች አስክሬን ከተደረመሰው መሬት ውስጥ ማውጣታቸውን ገልጸው በአካባቢው የተለያዩ የከበሩ ማዕድናት ቢኖሩም አደጋው የደረሰባቸው ሰዎች ግን ወርቅ ለማውጣት ሲቆፍሩ እንደነበርም አቶ አሸናፊ ተናግሯል።
አሁን የተለያዩ ማዕድናቶች አሉ። ማዕድናቶቹ አሁን ለምሳሌ የሆኑ ሌሎቹ ወርቅና ሰንሰለም ሲሰሩ ምናምን ብሎ ከኛ መረጃ ወስዶ ግን እንደዛ ብሎ ያስተላለፉ አሉ። አካባቢ ላይ የተለያዩ አይነት ማዕድናቶች ይሰራሉ፣ ግን እነዚህ ደግሞ እየሰሩ የነበሩት ወርቅ ነው።
ሰባቦሩ ከጉጂ ዞን ማዕከል አዶላ ከተማ በ7 ኪሎ ሜትር ርቀት ላይ የምትገኝ ወረዳ መሆኗንም ኃላፊው ገልጸዋል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዴዎስ ሐዋሳም።
ቀጣዩ ዘገባችን የዩናይትድ ስቴትስ ጉዳይን የሚመለከት ነው። ትራምፕ ሜክሲኮና ካናዳ ላይ የተጣለውን ቀረጥ ለአንድ ወር አዘግይተዋል። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት መጨረሻ በካናዳ ሜክሲኮና በቻይና ላይ አዲስ ቀረጥ እንደሚጣል ይፋ ማድረጋቸውን ተከትሎ ትላንት በዓለም ዙሪያ የአክሲዮን ዋጋ አሽቆልቁሎ ውሏል። ሆኖም ፕሬዝዳንቱ በሜክሲኮና በካናዳ ላይ የተጣሉት ቀረጦች ለአንድ ወር እንደሚያዘገዩ ይፋ ካደረጉ በኋላ የገበያው ዋጋ በተወሰነ ደረጃ ማንሰራራት አሳይቷል። በሌላ በኩል ከቻይና በሚገቡ ምርቶችና ሸቀጦች ላይ የተጣሉ ተጨማሪ ቀረጥ ከዛሬ ጀምሮ ተግባራዊ ይሆናል። ቻይና በበኩሏ ከዩናይትድ ስቴትስ በሚገቡ ምርቶች ላይ ተጨማሪ ቀረጥ እንደምትጥል አስታውቃለች። አኒታ ፓውል ያደረሰችን ዘገባ ቆንጅት ታዬ እንደሚከተለው ታቀርባለች።
በሳምንቱ መጨረሻ ላይ ይፋ ያደረጉት ቀረጥ ኦታዋ እና ሜክሲኮ ሲቲ ብቻ ሳይሆን አንደምታው እዚህ ኒውዮርክም ሆንግ ኮንግ እንዲሁም ታይፔ ድረስ ተሰምቷል። ትራምፕ ሜክሲኮና ካናዳ ላይ 25%፣ ቻይና ላይ ደግሞ 10% ቀረጥ እንጥላለን ካሉ በኋላ ትናንትና በዓለም ዙሪያ የአክሲዮን ገበያ ዋጋዎች አሽቆልቁለዋል። ትናንት ፕሬዚደንት ትራምፕ ከሜክሲኮ ጋር ቀረጡ ላንድ ወር ስራ ላይ ሳይውል እንዲዘገይላት በለውጡ ሜክሲኮ በድንበሯ በኩል ወደ አሜሪካ የሚገቡ ፍልሰተኞችንና ህገወጥ አደገኛ መድኃኒቶችን ፌንታኒልን ለመቆጣጠር እርምጃ እንድትወስድ ስምምነት ላይ መደረሱን ይፋ ማድረጋቸውን ተከትሎ ወዲያውኑ የአክሲዮን ገበያ ዋጋ ማንሰራራት ጀምሯል። ካናዳ ላይ የተጣለው ቀረጥም እንዲሁ እንደሚዘገይ ፕሬዝደንቱ አስታውቀዋል።
ወደ አገራችን የሚጎርፈውን ሰው ማስቆም አለብን። ፌንታኒልም መቆም አለበት። ይህ ደግሞ ቻይናንም ይመለከታል። በዚህ አመት በፌንታኒል ምክንያት ቢያንስ 200,000 ሰዎች ሞተዋል። ከቻይና በካናዳና በሜክሲኮ በኩል ነው የሚጎርፈው። እሱን ማስቆም አለባቸው። ካላስቆሙ ደግሞ ቀረጥ የባሰ ከፍ ይደረግባቸዋል። በጣም ከፍ ይደረጋል።
የሜክሲኮ ፕሬዚደንት ክላውዲያ ሺምባም ስምምነቱን አስመልክተው በሰጡት አስተያየት
Estoy segura que en este mes vamos a poder dar resultados.
በዚህ ወር ውስጥ ለእናንተ ህዝብና ለሜክሲኮም ህዝብ ጥሩ ውጤት ለማምጣት እንደምንችል እርግጠኛ ነኝ። የስምምነቱ ውጤት እሱ ነው። በመከባበር ጥሩ ውይይት አድርገናል።
የኢኮኖሚ አዋቂ ምሁራን በበኩላቸው አዲሱ ቀረጥ የሚያመጣውን ውጤት ከዚህ ቀደም በሀገሪቱ ታሪክ ተከስቶ የነበረውን በማጣቀስ የሸማቾችን ኪስ ገበያው ላይ ቆንጠጥ ማድረግ እንደሚጀምር ይናገራሉ። ስቴቨን ካሜን የአሜሪካን ኢንተርፕራይዝ ተቋም ከፍተኛ አጥኚ ናቸው።
This brings us back to the 1930s, you know, when as you may recall,
ወደ 1930ዎቹ መልሰናል። እንደምታስታውሱት ያኔ ከባዱን ኢኮኖሚ ውድቀት ይበልጡን ስር እንዲሰድ ያደረገው አንዱ ነገር የንግድ ጦርነት ነበር። በዓለም ዙሪያ ሀገሮች ከውጭ ሸቀጥ እንዳይገባባቸው ኢኮኖሚያቸውን ያጥሩ ነበር። ከፍተኛ ቀረጥ መጣል ዓለም አቀፍ ንግድን ያዳክማል። ያ ደግሞ በፈንታው በቂ ፉክክር እንዳይኖር ያደርጋል። የቴክኖሎጂ ልቀት ክብብሎችንም ያዳክማል። እንደዚያ ሲሆን ዩናይትድ ስቴትስ እና በአጠቃላይ የዓለም ኢኮኖሚ እድገት እየቀነሰ እንዲሄድ ያደርጋል።
በተባበሩት መንግስታት ድርጅት የቻይና አምባሳደር ፉ ኮንግ ሀገራቸው ለዓለም የንግድ ድርጅት ስሞታዋን እንደምታቀርብ አስታውቀዋል።
We do believe that this is in violation of the WTO rules, so that's why China is
እኛ ይሄ የዓለም ንግድ ድርጅትን ደንቦች የሚተስተግባር ነው አይሆንም ብለን እናምናለን። ቻይና ለዓለም የንግድ ድርጅት አቤቱታ የምታቀርበውም በዚህ ምክንያት ነው። በእኛም በኩል የራሳችንን ያጸፋ እርምጃ ለመውሰድ ልንገደድ እንደምንችል ይሰማናል። ደግሞ በዚህ ንግድ ጦርነት ማንንም ማሸነፍ አይሆንም። ይህንን ባጽንኦት ላሳስብ ፈልጋለሁ።
ፕሬዝዳንት ትራምፕ የቀረጥ እርምጃቸው የሸቀጥ ዋጋን እንደሚያስወድድ ያምናሉ። ሆኖም የዩናይትድ ስቴትስን ጥቅም ለማስጠበቅ ስለሆነ ሊከፈልለት የሚገባ ዋጋ ነው ብለዋል።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። አብራችሁን ስለሆናችሁ እናመሰግናለን። ዝግጅቶቻችን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያም ሀሪክ የፌስቡክ ገጽና ድረገጽ ላይ ታገኛችኋላችሁ። እንዲሁም ዩቲዩባችንን ተከታተሉ ዘንድ እንጋብዛለን። ለምሽቱ ቀዳሚ ያደረግናቸው ዘገባዎች ተጠናቀቁ። ሰፋ ያሉ ዘገባዎች ወደሚቀርቡበት መርሃ ግብራችን እናልፋለን። የሁለተኛው ምዕራፍ ቀዳሚ ዘገባችን ንግድና ምጣኔ ሀብት ነው። ኢትዮጵያና ሩሲያ በራሳቸው ገንዘብ ሊገበያዩ ነው። ሩሲያ ኢትዮጵያን ጨምሮ ከሶስት የአፍሪካ ሀገራት ጋር በሀገር ውስጥ ገንዘብ ለመገበያየት የሚያስችላትን መመሪያ ይፋ አድርጋለች። የሀገሪቱ የገንዘብ ሚኒስቴር ይፋ ባደረገው መመሪያም ሀገራቱ ከሩሲያ ጋር በሚፈጽሙት ግብይት የሚያጋጥማቸውን የውጭ ምንዛሬ እጥረት ለመቅረፍና የተሻለ የንግድ ግንኙነት ለመፍጠር እንደሚያግዝ አስታውቋል። ከዚህ በፊት ከተባበሩት አረብ ኤምሬቶች ጋር ተመሳሳይ ስምምነት መፈጸሙን ያስታወቀው የኢትዮጵያ መንግስት በዚህ ጉዳይ ላይ እስካሁን ያለው ነገር የለም። ፕሬዝዳንት ዶናልድ ትራምፕ በትሩዝና ሶሻል በተሰኘው የማህበራዊ የትስስር ገጻቸው ኢትዮጵያ አባል የሆነችበት ብሪክስ የተሰኘው ማህበር አባላት ሀገራት የጋራ መገበያያ ለመፍጠር የሚያደርጉትን ጥረት እንዲያቆሙ በተደጋጋሚ ሲያስጠነቅቁ ቆይተዋል። አስማማው ነው ለዛሬ የንግድና ምጣኔ ሀብት ክፍለ ጊዜ በዚህ ጉዳይ ላይ ባለሙያ አነጋግሮ ተከታዩን አሰናድቷል።
የሩሲያ የገንዘብ ሚኒስቴር ቀዳሚ ጥር 24 2017 ዓመተ ምህረት ይፋ ባደረገው ቁጥር 160 በተሰኘው መመሪያው ኢትዮጵያን ጨምሮ ናይጄሪያና ቱኒዚያን በአገር ውስጥ ገንዘብ ለመገበያየት ከተፈቀደላቸው ሀገሮች ዝርዝር ውስጥ ማካተቱን አስታውቋል። ይህም ከሀገሪቱ ጋር በሚፈጽሙት ግብይት የሚያጋጥማቸውን የውጭ ምንዛሬ እጥረት ለመቅረፍና የተሻለ የንግድ ግንኙነት ለመፍጠር እንደሚያግዝም ገልጿል። በአዲስ አበባ ዩኒቨርሲቲ ንግድ ሥራ ትምህርት ቤት መምህር የሆኑት ዶክተር ዳቂቶ አለሙ ይህ ስምምነት ሀገራቱ ዶላርን ሳይጠቀሙ በራሳቸው ገንዘብ እንዲገበያዩ የሚያስችል ነው ይላሉ።
እንግዲህ ይሄ ስምምነት በዋናነት ዓላማው የሚያደርገው የዲ ዶላራላይዜሽን የሚባለውን ዶላርን እንደ ማዕከላዊ ኢንተርሚዲየሪ ሆኖ የመገበያያነት እንዳይሆን የሚያደርግ ሜካኒዝም ነው ወይንም መንገድ ነው። ዋናነት ግን የሚያደርገው ምንድነው? ኢትዮጵያ ውስጥ ያሉት ባንኮች ሆኑ ቅርብ ጊዜ ደግሞ ለብሮከርስ ወይንም ደግሞ የፎሬን ኤክስቼንጅ ቢሮ የሚባሉት እንደ ዲለር ብሮከር ሆኖ ደላላዎች ማለት እንችላለን በቀጥታ የራሽያን ገንዘብ በኢትዮጵያ ብር መግዛት መሸጥን የሚችሉበትን መካኒዝም ወይንም ፕላትፎርም የራሽያን ፕላትፎርም ተጠቅሞ በቀጥታ የሩብል ይሉታል እንግዲህ የራሽያን ገንዘብ ያንን የመግዛትና የመሸጥን የሚፈቅድ ስምምነት ነው ብለን መውሰድ እንችላለን። ከዛም የዘለለ የደሪቬቲቭ ምንላቸው እንግዲህ አሉ። በአማርኛው ለመግለጽ ያስቸግረኛል፣ ግን ደሪቬቲቭ ሰነዶችንም በራሽያ የመገበያያ ወይንም ፋይናንሻል ማርኬቱ ላይ የመግዛት የመሸጥን እድል ነው የሚሰጠው ማለት ነው።
ስለዚህ በስምምነቱ መሰረት ሁለቱ ሀገራት የሚሸጧቸውን ሸቀጦች የሚለዋወጧቸውን ሸቀጦች አንዳቸው ወደ አንዳቸው የሚልኩትም በየራሳቸው ገንዘብ መገበያየት ይችላሉ ማለት ነው። የስምምነቱ ሐሳብ ከዛ ይመነጫል።
ሁለት አይነት እንግዲህ አለ። ይሄ አሁን ይሄኛው የምንለው ማርኬት ቤዝድ የሚባል ወይንም ገበያ መሩ ነው። ዌስተርን የፋይናንሻል ሲስተም ከሲስተም ማውጣት ማለት ነው አንዱ ማለት ነው። ሁለተኛው ካረንሲ ስዋፕ ደግሞ የሚባል አለ። ካረንሲ ስዋፕ ማለት የብርን በሩብል በቀይረ ለምሳሌ የራሻ መንግስት ኢትዮጵያ ውስጥ የሚከፍለው ክፍያዎች ሲኖሩ የግድ ዶላራ የሚደረገው ምንድነው? ዶላር ገዝቶ ነው ወደ ኢትዮጵያ ብር ቀይሮ ትሬድ ያለውን ግብይቱን የሚያካሂደው። የኢትዮጵያ መንግስትም ወደ ራሻ ላይ የሚኖረውን ግዢዎችን በሚያካሂድበት ሰዓት ላይ ዶላር ገዝቶ ዶላር መሃል ላይ መጣና ወደ ሩብል ተቀይሮ ነው ትሬድ የሚደረገው። ስዋፕ ሲደረግ ግን ካረንሲ ስዋፕ ሲባል ግን ኢትዮጵያ መንግስት ራሽያ ውስጥ የሚኖረውን ግብይቱን ወይንም ግዢዎችን ክፍያዎችን በብር ማካሄድ፣ ራሽያ ደግሞ ኢትዮጵያ ውስጥ የሚኖራትን በራሳቸው ሩብል ማካሄድ ማለት ነው ካረንሲ ስዋፕ የምንለው። ይህም አንዱ የዓለም ላይ ያለውን የዶላር የበላይነትን የሚቀንስ መንገድ ማለት ነው። አሁን ግን የተካሄደው ስምምነት ምንድን ነው? ኢትዮጵያ ውስጥ ያሉት ባንከሮች ወይንም ደላሎች በቀጥታ ሩብል መግዛት ይችላሉ፣ መሸጥም ይችላሉ ማለት ነው። ስለዚህ የምንገዛው በዶላር ማዕከል ላይ አትመጣም ማለት ነው። ድሮ ሩብል ለመግዛት ከፈለግ ዶላር ማዕከል ላይ መጥቶ ዶላር መጀመሪያ ገዝተህ በዶላር ነው ያንን ሩብል የምትገዛው። እነሱም ደግሞ ብርን በሚፈልጉበት ሰዓት ላይ ዶላር ገዝቶ ሩብልን ኢትዮጵያን ብር ወደ ኢትዮጵያ ብር ቀይሮ ነው የሚገበያዩ ተነበረው ማለት ነው። ስለዚህ አሁን ዶላር የምለው ማዕከል ላይ ያለውን ያጠፋዋል ማለት ነው። በቀጥታ በብር ሩብል መግዛት እንችላለን ወይ ራሽያን ገንዘብ መግዛት እንችላለን። እነሱም በራሻ ገንዘባቸው የኢትዮጵያን ብር መግዛት እድል ነው የሚፈቅደው ማለት ነው።
ሩሲያ ይፋ ያደረገችውን ይህን መመሪያ በተመለከተ በኢትዮጵያ መንግስት በኩል እስካሁን የተባለ ነገር የለም። የአሜሪካ ድምፅም ይህን በተመለከተ ከብሔራዊ ባንክ ኃላፊዎች መረጃ ለማግኘት ያደረገው ጥረት አልተሳካም። ነገር ግን ከታህሳስ 9 2016 ዓ.ም ጀምሮ ለሁለት ቀናት በተካሄደው የኢትዮጵያ ሩሲያ ሚኒስትሮች የጋራ ኮሚሽንና ቢዝነስ ፎረም ሁለቱ ሀገራት በራሳቸው ገንዘብ ለመገበያየት የሚያስችል ምክክር መጀመራቸውን አስቀድሞ የአገር ውስጥ መገናኛ ብዙሃን ዘግበው ነበር። ኢትዮጵያና ሩሲያ በርካታ ሸቀጦችን የሚናገዱ መሆናቸው የሚጠቅሱት ዶክተር ዳቂቶ ስምምነቱ ይህን ለማቀላጠፍ እንደሚያግዛቸው ይናገራሉ።
ይህ ስምምነት እንግዲህ በዋናነት ጠቀሜታው ግብይት አንጻር በጣም ትልቅ ጠቀሜታ ነው አለ። ለምሳሌ ኢትዮጵያ ወደ ራሽያ ኤክስፖርት የምታደርገው አለ፣ ከራሽያ ደግሞ ብዙ ኢምፖርት የምናደርጋቸው ነገሮች አሉ። እነዚህን ግብይቶች በምናካሄድበት ሰዓት ላይ ወደዛም ኤክስፖርት ስናደርግ ከዛም ወደዚህ ኢምፖርት በምናደርግበት ሰዓት ላይ ቅድም እንደገለጽኩት ዶላር ነው እንደ ማዕከል ላይ ሆኖ እንደ መገበያያም የሆነው ማለት ነው። ብር አለ፣ ብር በቀጥታ ሩብልን ትሬድ እና መግዛት መሸጥ አንችልም። ሩብልን ተጠቅሞ ብር አደርግም። ስለዚህ ዶላር ነው መሀል ላይ የሚመጣው ማለት ነው። ሶ አንድ ኢምፖርት ኤክስፖርት የሚያደርግ አካል በቀጥታ በብር የሚገዛ በሩብል የሚገዛበት ሁኔታ ከተፈጠረ ትራንዛክሽን ኮስት ይቀንሳል ማለት ነው። ያ ማለት ማዕከል ላይ መጥቶ ወደ መገበያያ ሊሆን የሚችለውን የዶላር ጋር የሚኖረውን ወጪ ወይንም ኮስት ይቀንስለታል ማለት ነው። ያ ማለት በቀላሉ ግብይቱ ይሳለጥ ግብይቱ የተሳለጠ እንዲሆን ያደርጋል ተብሎ ይታሰባል ማለት ነው።
ኢትዮጵያ ከዚህ በፊትም ከተባበሩት አረብ ኤምሬቶች ጋር በራሳቸው ገንዘብ ለመገበያየት የሚያስችል የሁለትዮሽ የገንዘብ ልውውጥ ስምምነት አድርጋለች። በቅርቡ ለሁለተኛ ጊዜ የአሜሪካ ፕሬዝዳንት ሆነው የተመረጡት ዶናልድ ትራምፕ ኢትዮጵያ ባለሆነችበት የብሪክስ ኢኮኖሚያዊ ማህበር አባል አገራት የዶላርን ዓለም አቀፍ መገበያያነት የሚገታ ስምምነቶችንና አዲስ የጋራ ገንዘብ ለመፍጠር የሚያደርጉ ጥረቶችን በተመለከተ በተደጋጋሚ አስጠንቀዋል። ትሩዝ ሶሻል በተባለው ማህበራዊ መገናኛቸው ላይ ባሰፈሩት ጽሑፍ እነዚህ ሀገራት አዲስ የብሪክስ ገንዘብ እንደማይፈጥሩ ወይም ሀያሉ የአሜሪካ ዶላር በሌላ መገበያያ እንዲተካ እንደማይደግፉ ቃል እንዲገቡ እንፈልጋለን ብለዋል። ይህ ካልሆነ ግን በሀገራቱ ላይ 100% ታሪፍ እንደሚጥሉም ዝተዋል። በዚህ መነሻነት ኢትዮጵያ ሩሲያን ጨምሮ ከሀገራት ጋር በራሷ ገንዘብ ለመገበያየት የምታደርጋቸው ስምምነቶች ምን ኢኮኖሚያዊ ተጽዕኖ ሊኖራቸው ይችላል ስንል የጠየቅናቸው ዶክተር ዳኪቶ ተከታዩን ምላሽ ሰጥተውናል።
እንግዲህ ምንድን ነው መሰለህ፣ በዓለም ላይ የዓለም ፖለቲካ በሙሉ የሚያጠነጥነው በዋናነት ከብር ጋር ነው። አይዜ ብር ምንድን ነው? ብር ማለት የኢንተርናሽናል ካረንሲ የሆን የዓለም አቀፍ ካረንሲ የመሆን ፉክክር አለ። እንግዲህ አሁን ባለንበት ነባራዊ ሁኔታ የዓለም ፖለቲክስ ፔትሮ ዶላር ፖለቲክስ የሚባል ነው አሁን ያለው ማለት ነው። ፔትሮ ዶላር ፖለቲክስ ማለት ምን ማለት ነው? ዓለም ላይ ዶላር በቀጥታ ባይሆንም በተዘዋዋሪ የዓለም ካረንሲ ኢንተርናሽናል ካረንሲ ሆኖ ነው እያገለገለ ያለው ማለት ነው። ይሄ ማለት የፔትሮሊየምን በምትገዛበት ሰዓት ላይ በሌላ ካረንሲ መግዛትም መሸጥም አይቻልም። ስለዚህ መግዛት መሸጥ የሚቻለው እንደ ዲኖሚኔሽን ዶላር እንዲሆን ነው ዓለም ላይ ያለው ፖለቲካ ማለት ነው። ሶ አሁን የብሪክስንም ብንወስድ በቅርብ ጊዜ የተካሄደው ለምሳሌ ኢትዮጵያ መንግስት ከዩኤ ጋር ያካሄደውንም አሬንጅመንት ከወሰድን ይሄ ካረንሲ ስዋፕ የምንለው አላማው ወዴት ነው የሚወስደው ካልክ ዶላር ዓለም አቀፍ ሆኖ እንዳይሄድ ወይንም ደግሞ እነሱ እንደሚያስቀምጡት ዲዶላራይዜሽን የሚባለው አይነት ነው ማለት ነው። ይሄ ማለት ዶላር ዓለም ላይ እንደ ኢንተርናሽናል ካረንሲ እንዳገለግል ከሲስተም የማስወጣት ሜካኒዝም ነው ማለት ነው። ይሄ ደግሞ ለአሜሪካኖች የመኖርና የህልውና ጥያቄ ነው ማለት ነው። የመኖርና አለመኖር ብዬ ነው የምወስደው ማለት ነው። ይሄ ማለት ዶላር የኢንተርናሽናል ካረንሲ መሆኑን ከቀረ አሜሪካ የዓለም ላይ ገና የተቀመጠችበት የዓለም ገዢ ሆና የኖረችበትን ስታተስ ኮ የማስቀጠል እድሏን አነስተኛ ነው የሚያደርገው ማለት ነው። ስለዚህ ትራምፕም ይሁን ይሄ ሪፐብሊካን ማለት ነው፣ ዲሞክራትም ይሁኑ ሪፐብሊካን በዋናነት የአሜሪካ ጥቅም ስሉ በዋናነት የአሜሪካ ጥቅም ይዙ ከዶላር ጋር የተገናኘ ነው የሚሆነው ማለት ነው። ሶ ይሄንን ትራምፕ ብሪክስ እየተጠናከረ ከሄደ የራሱ ካረንሲ ሊፈጥር ይችላል። አንድ አማራጭ እሱ ነው። ብሪክስ አንድ ካረንሲ ሊፈጥሩ ይችላል፣ ልክ ዩሮፒያን ዩኒየን ዩሮን እንደሚጠቀሙት፣ ወይ ደግሞ የራሻ ሊሆን ይችላል፣ ወይ ቻይና፣ ወይ የአንድ ሀገር ካረንሲ የነዚህን የብሪክስን ሀገራት እንደ አንድ ካረንሲ ሊፈጠር ይችላል ማለት ነው። ሁለቱም ዶላርን ከጥቅም ውጭ የሚያደርጉ ናቸው። ስለዚህ ትራምፕም ፕቲዩት ያደረገው ላይ ካየው አዲስ ካረንሲን መፍጠርንም ከነዚህ የብሪክስ ሀገራት ውስጥም አንዱንም ካረንሲ መጠቀምስ ቅጣት አለው ብሎ ነው የሚያስቀምጠው ማለት ነው። ስለዚህ የኢትዮጵያ የዚህ ከራሻ ጋር የምኖረን ውል ውስጥ ወይንም ደግሞ አሁን ይህ እንደዚህ የተካሄደው ማርኬት ቤዝድ የሆነው ሜካኒዝም ውስጥ መግባት ወይ ደግሞ ከዩኤ ጋር ያለን የካረንሲ ስዋፕ ማድረግ ሲግኒፊካንት አይደለም፣ የጎላ አይደለም ኢኮኖሚያችን ላይ ብሎ ንቆ ከተውት ነው እንጂ አሜሪካን ይሄ ትልቅ ኢንፌክት አለው ብሎ ካሰበ ስጋቶች ይኖራሉ። ለምሳሌ የሚኖረው ተግዳሮት በዋናነት ማዕቀብ ምንለው ሊመጣ ይችላል ማለት ነው። ያ ማለት ከዌስተርን ሀገራት ሊኖሩ የሚችሉት የፋይናንሻል እርዳታዎች ወይም አሲስታንት ሊቆሙ ይችላሉ። ከዛም ከፍ ያሉ ማዕቀቦች ሊመጡ ይችላሉ ተብሎ ይጠበቃል ማለት ነው።
ሩሲያ የዩክሬን ጦርነት ተከትሎ ከተለያዩ ሀገራት ጋር ከዶላር ውጭ የሆነ ግብይት ለመፈጸም ስምምነቶችን እያደረገች ይገኛል። ከሁለት ዓመት በፊት በዚህ ዝርዝር ውስጥ የነበሩ ሀገሮች ቁጥር 30 የነበረ ሲሆን አሁን ግን ከሩሲያ ጋር በሀገር ውስጥ ገንዘብ ለመገበያየት ስምምነት ላይ የደረሱ ሀገራት ቁጥር 40 ደርሰዋል። በዚህ ስምምነትም ከኢትዮጵያ በተጨማሪ ቻይና፣ ብራዚል፣ ህንድ፣ ዩናይትድ አረብ ኤምሬቶች፣ ሳውዲ አረቢያ እና ግብጽ ይገኙበታል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
ለምሽቱ የያዝነው የንግድና ምጣኔ ሀብት ዘገባ ተጠናቀቀ። አስከትለን የምናልፈው ወደ አሜሪካ ጉዳዮች ነው። አሜሪካ በዋና የንግድ አጋሮቿ ቻይና፣ ሜክሲኮ እና ካናዳ ላይ ታሪፍ ለመጨመር መነሳቷና ሀገራቱም ተመጣጣኝ ታሪፍ እንደሚጭኑ ማስተዋወቃቸው በዓለም የንግድና ኢኮኖሚ ላይ ከፍተኛ ስጋት ደቅኖ የነበረ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የታሪፍ ደንቡ ተግባራዊ ከመሆኑ አንድ ቀን ቀደም ብለው በትላንትናው ዕለት ከሜክሲኮ እና ከካናዳ መሪዎች ጋር መነጋገራቸውን ተከትሎ ለ30 ቀናት ደንቡ ተፈጻሚ እንደማይሆን ስምምነት ላይ ተደርሷል። ከቻይና ጋር ያለው ታሪፍ ፍጥጫ ግን እንደቀጠለ ነው። የታሪፉ ዝግቡ ለተወሰኑ ሰዓታት ሲቆየ ቢሆንም የዓለም አክሲዮን ገበያን እንዲዋዥቅ አድርጎታል። ባልደረባችን እንግዲህ ወልዴ የታሪፍ ጭማሪው ተግባራዊ ቢሆን ኖሮ ወይም ደግሞ ወደፊት ተግባራዊ የሚሆን ከሆነ በዓለም ምጣኔ ሀብትና የንግድ ልውውጥ ላይ እንዲሁም ደግሞ በሸማቾች ላይ ሊያስከትል የሚችለውን ተጽዕኖ በተመለከተ የምጣኔ ሀብት ባለሙያ አነጋግሯል። ወደዛ ነው የምናልፈው።
አሜሪካ በካናዳ እና ሜክሲኮ ላይ የ25% ታሪፍ ለመጫን መወሰናና ሁለቱ ሀገራትም በመላሽው ተመሳሳይ እርምጃ እንደሚወስዱ ማስተዋቃቸው እንዲሁም ቀድሞውንም በቻይና ላይ ተጭኖ የነበረው 10% ታሪፍ ተጨምሮ በዓለም የንግድ ጦርነትና ኢኮኖሚ ቀውስ ይከሰታል የሚል ከፍተኛ ስጋት አሳድሮ ነበር። ፕሬዚደንት ትራምፕ አዲሱ ደንብ ተግባራዊ ከመሆኑ አንድ ቀን ቀደም ብሎ ከካናዳ እና ከሜክሲኮ መሪዎች ጋር መነጋገራቸውን ተከትሎ ነገሮች ወደ ነበሩበት የተመለሱ መስለዋል። ትራምፕ ከመሪዎቹ ጋር ከተነጋገሩ በኋላ ሁኔታዎችን ለማጤን ተጨማሪ 30 ቀናት እንደሚወስዱ አስታውቀዋል። ካናዳን በተመለከተ በሰሜኑ የአሜሪካ ድንበር ላይ ቁጥጥር ለማድረግ መስማማቷን በአሜሪካ የበርካቶችን ሕይወት በመቅጠፍ ላይ ያለውና ፈንትነል የተሰኘው ሱስ አስያዥ መድኃኒት በሕገ ወጥ መንገድ የሚገባበትን ሁኔታ ለማስቆም ለዚህም 1.3 ቢሊዮን ዶላር በመመደብ እንደሚንቀሳቀሱ የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ማስማማታቸውን ትራምፕ አስታውቀዋል። በአዲስ ሄሊኮፕተሮች ቴክኖሎጂ እና የሰው ኃይል በመታገዝና ከአሜሪካ ጋር በመተባበር የፈንትነል ዝውውርን ለመግታት እንደሚሰሩም ተስማምተዋል። 10,000 የሚሆን የሰው ኃይል እንደምታሰማራና የፈንትነል ጉዳይ አማካሪ በመሾም ለ24 ሰዓታት ድንበሩን እንደምትቆጣጠር እንዲሁም የአደንዛዥ እጽ አዘዋዋሪዎችን በሽብርተኝነት እንደምትፈርጅ ካናዳ ተስማምታለች ተብሏል። በተመሳሳይም ከሜክሲኮ ፕሬዚደንት ክላውዲያ ሼንቦም ጋር በተደረገው ውይይት 10,000 ወታደሮችን በድንበር ላይ ለማሰማራት ፕሬዝዳንቷ መስማማታቸውን፣ እነዚህም ወታደሮች የፈንትነልና የሕገ ወጥ ፍልሰተኞችን ዝውውር ለመቆጣጠር እንደሚሰሩ ትራምፕ አመልክተዋል። በውይይቶቹም በካናዳና ሜክሲኮ ላይ ሊጣል የነበረው 25% ታሪፍ እንዲሁም አገራቱ በአጸፋው በአሜሪካ ላይ ሊጥሉት የነበረው ተመሳሳይ የታሪፍ መጠን ለጊዜው ለ30 ቀናት ያህል እንዲቆም ስምምነት ላይ ተደርሷል። ከቻይና ጋር የሚታየው የንግድና የታሪፉ ዝግብ ግን እንደቀጠለ ነው። ቻይና ለፕሬዝዳንት ትራምፕ የታሪፍ እርምጃ አጸፋ ሰጥታለች። ይህም ከአሜሪካ በሚገቡ በርካታ ሸቀጦች ላይ የሚጣል ሲሆን በተለይም በተፈጥሮ ጋዝ ውጤቶች ላይ 15%፣ በድፍድፍ ነዳጅ ላይ ደግሞ 10% ታሪፍ እንደምትጭን አስታውቃለች። አዲሱ የታሪፍ እርምጃም ከመጪው ሰኞ ጀምሮ ተግባራዊ እንደሚሆን ቻይና አስታውቃለች። የአሜሪካ የታሪፍ ጭማሪ የዓለም ንግድ ድርጅት ደንቦችን የጣሰ እንደሆነ ያስታወቀችው ቻይና በአሜሪካ የሚታዩ የኢኮኖሚ ችግሮችን ለመፍታት የማይጠቅም ብቻ ሳይሆን በሁለቱ ሀገራት መካከል ያለውን የኢኮኖሚና የንግድ ትብብር የሚጎዳ እንደሆነ ገልጻለች። በተጨማሪም የአሜሪካንን የታሪፍ ጭማሪ በተመለከተ በዓለም የንግድ ድርጅት መድረክ ላይ እንደምትሞግት ቻይና አስታውቃለች። ትራምፕ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር በቅርቡ እንደሚነጋገሩ አስታውቀዋል። ለመሆኑ ይህ የታሪፍ ወይም የንግድ ውዝግብ ተፈጻሚ ቢሆን ወይም ወደፊት ተፈጻሚ የሚሆን ከሆነ በዓለም የኢኮኖሚና የንግድ ግንኙነት ላይ የሚያስከትለው ዳፋ ምን ይሆን ስንል በማክማስተር ዩኒቨርሲቲ የአስተዳደር መምህር እንዲሁም በብሩኪንግስ ተቋም የዓለም ኢኮኖሚና ልማት ተመራማሪ የሆኑትን ዶክተር አዲሱ ላሽተውን አግኝተን ጠይቀናል።
በዓለም አቀፍ ንግድ ዙሪያ እንደዚህ አይነት ያልተጠበቁ ነገሮች ሲከሰቱ ንግድ መዛባት ያስከትላሉ። ያለ መረጋጋት ይመጣል። ያ ለቢዝነስ ጥሩ አይደለም። ምክንያቱም ብዙ ቢዝነሶች ካምፓኒዎች ኢንቨስት በሚያደርጉበት ጊዜ ለረጅም ጊዜ አስቀድመው ፕላን ማድረግ ይፈልጋሉ እና ያለ ማድረግ የሚሸጡት እቃ ወይም የሚገዙት እቃ ዋጋ ምን ያህል እንደሆነ አስቀድመው መወሰን ይኖርባቸዋል እና እንደዚህ አይነት ድንገተኛ የሆነ የ25% ጭማሪ በጣም ትልቅ ነገር ነው። ሙሉ በሙሉ ያንን ኮስት እነዚህ ካምፓኒዎች አብዞርብ ቢያደርጉት ራሳቸው ቢሸከሙት ክፍያውን ከገበያ ሊያስወጣቸው ይችላል እና እንደዚህ አይነት ነገሮች ያለመረጋጋትን ለማስቀረት ብሎ ነው እንደ ወርልድ ትሬድ ኦርጋናይዜሽን ዓለም አቀፍ የንግድ ድርጅት እና ሌሎችም ተቋማት ሁለትዮሽ ወይም ሶስትዮሽ ወይም መልቲላተራል የሆኑ የንግድ ስምምነቶችን የሚያራምዱትና አሜሪካ ራሷ ከሜክሲኮ እና ከካናዳ ጋር በ2020 በፕሬዚደንት ትራምፕ ጊዜ ዩኤስ ሜክሲኮ ካናዳ ትሬድ አግሪመንት የሚል ስምምነት አላት። የዛ ስምምነት ዓላማ እንደዚህ አይነት አለመረጋጋቶችን ለመቀነስ ዓለም አቀፉን ወይም የሪጂናል ንግድ ስርዓቱን የተረጋጋና ፕሪዲክተብል ለማድረግ ያለሙ ናቸው እና የፕሬዚደንት ትራምፕ እርምጃ እነዚህን ነገሮች የሚያዛባ ነው ብዬ ነው የማስበው።
የታሪፍ ጭማሪውን በስተመጨረሻ የሚሸከመው ቀድሞውንም መሰረታዊ የዕለት ምግብ ሸቀጦችን ለመግዛት ያዳገተውና በየትኛውም ሀገር የሚገኝ ሸማቹ ማህበረሰብና ቤተሰብ እንደሆነ የኢኮኖሚ ተንታኞች ይስማማሉ። የኢኮኖሚ ባለሙያው ዶክተር አዲሱም በዚህ ላይ የሚሉት አለ።
አዎ፣ እንደተከስከው የዋጋ ንረት ትልቅ ጉዳይ ነው። ከኮቪድ በኋላ የሰፕላይ ቼን ችግር ነበረ። በዛ ምክንያት የብዙ ነገሮች ዋጋ በጣም ስለጨመረ ብዙ ያደጉ ሀገራት ታዳጊ ሀገራትን ጨምሮ የዋጋ ንረቱን ለማረጋጋት ትግል ላይ ነበሩ እና ይሄ የማይፈልጉ አይነት ፖሊሲዎችን ሁሉ ጨምሮ እስከ ማራመድ ደርሷል። ለምሳሌ እንደምታውቀው የፌድ የአሜሪካ ፌድ የኢንትረስት ሬቱን ከፍ ለማድረግ ተገዶ ነበር። የኛ ዋና አላማው ገበያውን ለማቀዝቀዝ እና የዋጋ ውድነቱ እንዲቀንስ ለማድረግ ነው። እና አሁን ያ ችግር በተወሰነ ደረጃ ተቀርፏል። ፌድ ኢንትረስቱን ከፍ በማድረግ ገበያውን በማቀዝቀዝ የዋጋ ውድነቱን ለማረጋጋት ይችሏል። ነገር ግን አሁን የተደረጉት ፕሬዚደንት ትራምፕ የጫናቸው ተጨማሪ ታሪፎች ያንን የሚሸረሽሩ አይነት አስተዋጽኦ ነው የሚኖራቸው። የቀነሰ የነበረው ዋጋ ተመልሶ ይጨምራል። እነዚህ ካምፓኒዎች 25% ፕሬዚደንት ትራምፕ ክፈሉ ሲላቸው ወደ ሀገር ውስጥ ከሚያስገባቸው እቃዎች ላይ ምናልባት 5%ቱን ነው ለራሳቸው የሚከፍሉት። ሌላኛውን 20% ወደ ተጠቃሚው ነው የሚያዞሩት እና ያ በሚሆንበት ጊዜ ተጠቃሚው እቃዎቹን በውድ ዋጋ ለመግዛት ይገደዳል። ያ ደግሞ ብዙ ሰው ከእጅ ወደ አፍ ነው የሚኖረው። ፋሚሊዎች በዋጋ ጭማሩ በብዙ መልኩ ተጎድተዋል። ያንን የሚያባብስ ሆኖ ነው የሚገኘው። ይሄ አሜሪካ ላይ ብቻ የተወሰነ አይደለም። ካናዳም በተለይ ደግሞ ካናዳና ሜክሲኮ ሁለቱም አሜሪካ ላይ በጣም ዲፔንደንት የሆኑ ናቸው። ይህንን የትሬድ ይህንን ታሪፍ ተከትሎ ሁለቱም ሀገሮች አጸፋ ምላሽ እንሰጣለን ብለዋል። ያ ታሪፍ ካናዳ እና ሜክሲኮ ስለሚኖሩ ኢኮኖሚያቸውን ከአሜሪካ ካሉት ኮንሱመሮች እንዲሁም የባሰ ቦታ ላይ ላሉ አሜሪካ ካናዳውያን እና ሜክሲካውያን እጅግ የሚጎዳ ይሆናል እና ውጤቱ እንደምታውቀው የአሜሪካን ብቻ ሳይሆን የካናዳ እና የሜክሲኮን አምራቾችንም ተመጋቢዎችን ተጠቃሚዎችንም የሚጎዳ ነው።
የትረምፕ አስተዳደር በካናዳ ቻይና እና ሜክሲኮ ላይ ለምን ታሪፍ መጣል አስፈላጊ እንደሆነ ክርክሩን ማቅረብ ቀጥሏል። ሀገራቱ ከፍተኛ ሱስ አስያዥን መድኃኒት ፈንትነል እና ህገወጥ ፍልሰተኞችን ወደ አሜሪካ ከመግባት አለመግታታቸው ለታሪፍ ጭማሪው ምክንያት እንደሆነ የትረምፕ አስተዳደር ያስረዳል። የሀገር ውስጥ ደህንነት ሚኒስትሯ ክሪስቲ ኖም ጉዳዩን በተመለከተ ባሳለፍነው ሳምንት መጨረሻ በኤንቢሲ ቴሌቪዥን ፕሮግራም ላይ ቀርበው የአስተዳደራቸውን አቋም ገልጸዋል።
These countries have an opportunity to get on board with the president of the United States and to partner with us.
እነዚህ ሀገራት ህገወጥ ፍልሰትን ለማስቆምና በሀገራችን በህገወጥ መንገድ የገቡ ዜጎቻቸውን ለመውሰድ ከአሜሪካ ፕሬዝዳንት ጋር አብሮ መስራትና መተባበር አለባቸው።
If prices go up, it's because of other people's reactions to America's laws.
ዋጋ የሚጨምር ከሆነ ሌሎች ወገኖች አሜሪካ ባወጣቸው ደንቦች ላይ ምላሽ በመስጠታቸው ምክንያት ነው።
የትራምፕን የታሪፍ ወጃ ተከትሎ የዓለም የአክሲዮን ገበያዎች ከፍተኛ ማሽቆልቆል አሳይተው የነበረ ሲሆን ትራምፕ ከሜክሲኮና ከካናዳ መሪዎች ጋር መነጋገራቸውን ተከትሎ ገበያዎቹ ወደ ነበሩበት ተመልሰዋል። ዶናልድ ትራምፕ ትሩዝ ሶሻል በተሰኘውና እርሳቸው በባለቤትነት በያዙት ማህበራዊ መድረክ ላይ ባሰፈሩት መልእክት የተወሰነ ችግር ሊኖር እንደሚችል ወይም ላይኖርም እንደሚችል ተቆመው ነገር ግን አሜሪካንን ታላቅ እንደሚያደርጉና ለዛም የሚከፈለው ዋጋ ተገቢ መሆኑንና መከፈልም እንዳለበት አመልክተዋል። ለአሜሪካ ድምጽ እንግዲህ ወልዴ ዋሽንግተን ዲሲ።
ወደ ተከታዩ ዘገባ ነው የምናልፈው። ቲምበር አሰባሳቢው ህንዳዊ ዲፕሎማትን የሚመለከት ዘገባ ነው። የኢትዮጵያውያን ታሪካዊ ቲምብሮችን አሰባስበው የያዙ ህንዳዊ ዲፕሎማት ቲምበር አገልግሎት ላይ መዋል ከጀመረበት ጊዜ አንስቶ የተለያዩ ሀገራት ቲምብሮችን አሰባስበዋል። ከ13 አመታቸው አንስቶ መሰብሰብ የጀመሩት በኢትዮጵያ የህንድ ኤምባሲ ሰራተኛ ሀች ቬንካ ታቻላም ከ50 በላይ ሀገራት ቆይት ያሉ ቲምብሮችን አሰባስበው ይዟል። ኬኔዲ አባተ ዘገባለሁ።
በአድዋ ተራሮች የጣሊያንን ቀኝ ገዥ ኃይል በመርታትና በቀጠናው የኢትዮጵያን ሚና ከፍ በማድረግ ይታወቃሉ። ንጉሰ ነገስት ዳግማዊ ምኒልክ አዳዲስ ቴክኖሎጂዎችንም ለኢትዮጵያ በማስተዋወቅ የሚታወቁ ሲሆን ለሀገር ውስጥ መልእክቶች የቴምብር አገልግሎት የተጀመረውም በርሳቸው ዘመነ መንግስት እንደሆነ የታሪክ መዛግብት ያስረዳሉ። ከ2012 ዓ.ም ጀምሮ በኢትዮጵያ የሚኖሩትን ቴምብር በመሰብሰብ ሱስ የተጠመዱ ህንዳዊ ዲፕሎማትና አስተዋውቃቸው። ዲፕሎማቱ ሃች ቬንከታቻላም ይባላሉ። ለቴምብሮች የተለየ ቦታ ያላቸው ቬንከታቻላም ከ1923 ጀምሮ ያሉ የኢትዮጵያ ቴምብሮችን አሰባስበዋል።
I have Ethiopian stamps of 1931-1936.
የኢትዮጵያ ቴምብሮች የ1931 የ1936 እና ከዚያ በኋላ ያሉት አሉኝ።
የቴምብር ስብስቡ ስላለፈው ጊዜ በተለየና ባልተለመደ መልኩ ግንዛቤን የሚያስጨብጥ ነው።
These are the stamps of Ethiopia. This is the first set of 7 airmail stamps to be used for any letter posted from Ethiopia to another country.
እነዚህ የኢትዮጵያ ቴምብሮች ናቸው። ይህ ከኢትዮጵያ ወደ ሌላ ሀገር ለሚላክ ደብዳቤ የሚውል የመጀመሪያው 7 አይነት የአየር ሜይል ቴምብሮች ስብስብ ነው። እነዚህ ነበሩ ለውጭ ጥቅም ላይ የሚውሉት። እዚህ ላይ እንደምናየው ንጉሰ ነገስት አጼ ኃይለ ሥላሴ ነበሩ። እዚህ ላይ ዳግማዊ ምኒልክ ናቸው። እኚህ የዳግማዊ ምኒልክ ሴት ልጅ ናቸው ዘውዲቱ። እነዚህ ደግሞ የ1974 እና ከዚያ በኋላ ያሉ ቴምብሮች ናቸው። እነዚህ የደርግ መንግስት ቴምብሮች ናቸው። ከላይ ያሉት ነገስታቱን የምታይባቸው ቴምብሮች ናቸው። እነዚህ ደግሞ ለውጦች የምታይባቸው ሲሆኑ ሰዎች ትኩረት የሚያደርጉበት መሬት ላራሹ ምግብ ለሰዎች የመሳሰሉ ጉዳዮችን ያሳያሉ። በእነዚህ ቴምብሮች የሀገሪቱ ማህበራዊ እድገት ጎልቶ ይታያል።
ቴምብር ማለት የአገር መሪዎችን የተፈጠረ መስህብና ታሪካዊ ቦታዎችን ማህበራዊ ጉዳዮችን ወይም የፈጠራ ውጤቶችን የመሳሰሉ የአንድ አገር የተለያዩ መገለጫዎች ምስል ያለበት በፖስታ ላይ የሚለጠፍ ትንሽዬ ወረቀት ነው። መልእክትን በቀላሉ መለዋወጥ በሚቻልበት በአሁኑ ጊዜ እንብዛም አገልግሎት ባይሰጥም ደብዳቤ በሚዘወተርበት በቀደሙት ጊዜያት በፖስታ ደብዳቤ የሚልክ ሰው ቴምብር ገዝቶ ፖስታው ላይ ይለጥፋል። የ59 ዓመቱ ህንዳዊ ዲፕሎማት ቬንከታቻላም በኢትዮጵያ የህንድ ኤምባሲ ምክትል ጸሐፊ ናቸው። ከ13 ዓመታቸው ጀምሮ ነው የተለያዩ አገራትን ታሪክ የሚያንጸባርቁ ቴምብሮችን በማሰባሰብ ሱስ የተጠመዱት። በአሁኑ ወቅት ኢትዮጵያን ጨምሮ ከ50 በላይ አገራት በተለያዩ ጊዜያት ይጠቀሟቸው የነበሩ የቴምብር አይነቶችን አሰባስበው የያዙ ሲሆን ለቴምብር የተለየ ቦታ አላቸው። በሚሰሩበት የህንድ ኤምባሲ ውስጥ በሚገኝ አዳራሽ ግድግዳ ላይ እነዚህን ቴምብሮች በፈርጅ በፈርጃቸው ደርድረው ለጎብኚዎች ያሳያሉ።
There are about 2000 plus stamps here.
እዚህ ከ2000 በላይ ቴምብሮች አሉ። አብዛኞቹ የኮመንዌልዝ ሀገሮች ናቸው። በብሪታንያ ከለላ ስር በአገሪቱ ዘውዳዊ አገዛዝ ውስጥ የነበሩ አገራት ማለት ነው። አሁን ነጻ አገሮች ናቸው። ለምሳሌ ህንድ። እነዚህ ቴምብሮች 8ኛ ክፍል ከነበርኩበት ከ13 ዓመት ጀምሮ ነው የሰበሰብኳቸው። ጉዞዬን የጀመርኩት በአንድ ማህተምና በአንድ ሳንቲም ሲሆን አሁን እዚህ ማየት የምችለው ስብስብ አለኝ።
ለታሪክ ንባብና በታሪክ ውስጥ የአገራትን ለውጦች የማወቅ ጉጉት ያላቸው ህንዳዊው ዲፕሎማት ቴምብር ለማሰባሰብ ያነሳሳቸውም ይሄው ጉጉታቸው መሆኑን ተናግረዋል።
I was fascinated by the colorful print of the stamps.
በቀለማት ባሸበረቁ የቴምብር ህትመቶች ደነቃለሁ። ቴምብሮች በመስላቸው በገለጻቸው አማካኝነት በሆነ የጊዜ ክልል ውስጥ ያለ ታሪክን ይወክላሉ። በታሪክ ሂደት ውስጥ ያለውን አስተዳደርና አገሮች በጊዜ ሂደት እንዴት ለውጥ እንደሚያሳዩ በእነዚህ ቴምብሮች ውስጥ ይታያል። ስለዚህ ቴምብሮች መሰብሰብ እንድጀምር ካነሳሱኝ ነጥቦች አንዱ ይህ ነው። ነገሮች እንዴት እንደተለወጡ፣ ኢኮኖሚ እንዴት እየተለወጠ እንደመጣ፣ ፖስታ እንዴት እየተለወጠ እንደሄደ፣ በየሀገራቱ ውስጥ አስተዳደር እንዴት እንደተለወጠ ያለውን ታሪክ ያሳያል።
የፖስታ ቴምብሬት ጀምረው በአውሮፓውያን አቆጣጠር 1840 በብሪታንያ እንደሆነና ከዚያም ቀስ በቀስ በሌሎች ሀገራት እየተተገበረ መሄዱን የሚገልጹት ዲፕሎማቱ ቬንከታቻላም እርሳቸውም የሚሰበስቧቸው ቆየት ያሉና ታሪካዊ ይዘት ያላቸውን ቴምብሮች እንደሆነ ይገልጻሉ።
I have most of the stamps starting from 1854 until 1970.
ከ1854 እስከ 1970ዎቹ ድረስ ያሉት አብዛኞቹ ቴምብሮች አሉኝ። የቅርብ ጊዜ ቴምብሮች ግን የሉኝም። የድሮ ስብስቦች ናቸው ያሉኝ። የህንድ ለምሳሌ እስከ 1974 ድረስ አለኝ። የስሪላንካም እስከ 1974፣ ካናዳ እስከ 1979 ድረስ አለኝ። ስለዚህ ትኩረቴ በቀደመው የቴምብር ጊዜ ላይ ነው። ቴምብር ከተጀመረበት ጊዜ ጀምሮ ተፈላጊነቱ መቀነስ እስከ ጀመረበት ጊዜ ድረስ ያለውን ማለት ነው።
ከአገራቸው ህንድ ጀምሮ በስብስባቸው ውስጥ ያሉትን የብዙ አገራት ቴምብሮች ከነታሪካቸውና ከነትርጉማቸው አንድ በአንድ እያስረዱኝ አስጎብኝተውኛል። ምንም እንኳን ቴምብሮች በመላው ዓለም አሁንም ድረስ የሚታተሙ ቢሆንም አገልግሎት መስጠት ከጀመሩበት ጊዜ አንስቶ ሂደት በሂደት ከሌሎች ቴክኖሎጂዎች መፈጠር ጋር ተያይዞ ጠቀሜታቸው እየቀነሰ ሄዷል። በመሆኑም ታሪካቸውን ሰንዶ ማስቀመጥ አላማቸው እንደሆነ የሚገልጹት በኢትዮጵያ የህንድ ኤምባሲ ምክትል ጸሐፊው ሀጅቬን ከታቻላም አሁንም ቴምብሮችን ማሰባሰባቸውን እንደቀጠሉ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመቀጠል ደግሞ ዘጋቢያችን መስፍን አራጌ አናቤ ያልተነበበው የተፈጥሮ ገጽ በማለት አንድ ፓርክ ያስተዋውቀናል።
ይህ ተፈጥሮና ውበት አድናቆትና ግርምት የተናበቡበት የአናቤ ጥብቅ ደን መገኛ ስፍራ ነው። የአናቤ ጥብቅ ደን መገኛ ስፍራ በአማራ ክልል ደቡብ ወሎ ዞን ቃል ወረዳ 027 ገደሮ በተባለው አካባቢ የሚገኝ ሲሆን ይህንን የመሰለ ማራኪና ልብ መሳጭ ትዕይንት የሚታይበት የጥብቅ ደን አካባቢ ላይ እንደርሳለን።
ስሜ ፍሮይን ፍጹም ይባላል። የቃል ወረዳ ባህናት ትንጽፈት ቤት የቅርስ ጥበቃና እንክብካቤ ስራ ሂደት ቡድን መሪ ነኝ። አናቤ ጥብቅ ደን ያው 80 ሄክታርና ከዛ በላይ የሚሸፍን ቦታ ላይ የሚገኝ ደን ነው። በዚህ ውስጥ ትልቅ ልዩ ነገር ብለን የምናስበው እዚህ የምናየው ከጀርባዬ ጋር የምናየው አውላው ዛፍ ነው። ይህ ዛፍ አንዳንዶች አውራው ዛፍ ይላሉ፣ አንዳንዶች አውላው ዛፍ ይላሉ። ዙሮ የስሙ ስያሜ የሚመጣው ከዚህ ካሉት ጥብቅ ደን ውስጥ ካሉት ዛፎች በጣም በውፍረቱም በርዝመቱም ትልቅና ግዙፍ የሆነ ዛፍ ነው። የዙሪያ ልኬቱ ቅድም ሲለኩ እንዳየነው 13 ሰዎች እጅ ተያይዘው የማይሞሉት ትልቅ ግዙፍ የሆነ ዛፍ ወደ 13 ሜትር ውፍረት ያለው ዛፍና ቁመት ደግሞ ከ35 ሜትር እስከ 40 ሜትር ርዝመት ያለው ትልቅ ዛፍ የሚገኝበት ቦታ ነው። በቅርብ የወሎ ዩኒቨርሲቲ ተማሪዎች ገብተው ነበር፣ በደን ዙሪያ የሚማሩ ተማሪዎች። እነሱ ጋር በደረግነው ልኬታ ይሄ ብቻውን እዚህ ጋር የምናየው ዛፍ አንድ ሄክታር ውስጥ ሊኖር የሚችልን የዛፍ መጠን ጠቅሎ የያዘ ነው።
እኔ ሙሂዲን አብደላ እባላለሁ። ያው 2000 በፊት ነው ጥበቃ የገባሁት። ያው ግምታዊ ነው፣ ትላልቆቹ የሉም። ታሪክም እንደዚህ ወቅቱ ስላረቀቀ በጽሁፍ የተኖረ የለም፣ ግን በግምት ነው። ያው 300 ዓመት ግማሹ 800 ዓመት ይላል። እርግጠኛውን እንግዲህ አንድ ዶክተር እኔ በምጠብቅ ሰዓት ትንሹ አንድ እንጨቁረጡና የእሱን እድሜ ማግኘት እንችላለን አለ። ባዟሪቱም መቁጠር እንችላለን ብሎ የተሰራበታለ። ውጤቱ ግን ወደዚህ አልመጣም እና በጣም በኃይለ ሥላሴም በድሮ በአባቶቻችን ተዋጉ ያስጠብቁታል ባላባቶች የተባሉት ማለት ነው። እንደገና ደርግ ደግሞ ይኸው ሁላ አስለማው።
የምን ዛፍ ነው?
ዝግባ ይባላል፣ ብርቢሳ ይባላል። ሁለት ነው ስሙ ማለት ነው።
ደኑ በአግባቡ ብንንከባከበው እጅግ ብዙ የሆነ ጠቀሜታ ያለው ነው። ይህን የመሰለ ሪሶርስ ወይም ይህን የመሰለ የተፈጥሮ ሀብት እያላቸው የዚህ አካባቢ ልጆች አሁን የሚታወቀው ወደ ሌሎቹ አረብ ሀገር ከመሰደድ ነው። መንገድ ቢኖረው ሌሎች መብራት፣ ውሃ በአቅራቢያ ቢገኙ ለብዙ ወጣቶች የስራ እድል መፍጠሪያ ይሆናል። እዚህ እንደምናየው ብዙ ዛፎችን ስላሉበትና ብዙ የተፈጥሮ ሀብት ስላለውም ከዚህም አልፎ በማር ምርት ማሰማራት ይቻላል። ቱሪስቶች ይህንን ቦታ በአግባቡ ፕሮሞሽን ቢሰራና የማስታወቅ ስራ ቢሰራ መጥተው የሚጎበኙ ብሳት እዚህ ያሉ ወጣቶች ተደራጅተው የኢኮ ቱሪዝም ስራ መስራት ይችላሉ።
ጀማል ሳይድ ነኝ። እዚህ ባህኮታ ነኝ። እዚህ በጣም አረንጓዴ ቦታ ነው፣ ደስ ይላል። ለመዝናኛ ራሱ ብዙ እጽዋቶች፣ ቅጠሉ፣ ዛፉ ራሱ በጣም ደስ የሚል ነገር ነው። ድንጋው ራሱ ይሄ አረንጓዴ ምናምን በጣም ደስ የሚል ቦታ ነው፣ ገራሚ ነው። ግን ብዙ ጓደኞቻችን ራሱ በባህር እየሄዱ እየተሰደዱ ምናምን እያለቁ ነው። ይህን የመሰለ ሀገር እያለን እኛም ዝም ብለን ያው መቃም ብቻ ሆነ ስራችን፣ የሆነ ስራ እያጣን ነው። ይህን የመሰለ ቦታ እያለ
አህመድ እንድሪስ ይባላለሁ። የ027 ቀበሌ ነዋሪ ነኝ። በጠውላ ያገለግላል። ቅጠሎቹ ደግሞ ለቤት እንስሳዎች ለምግብ ያገለግላሉ። ይሄኛው ደግሞ ስሙ ምን ይባላል? ሾላ ይባላል ስሙ። ፍሬው ሰው ይበላዋል። ከዛ አልፎ ተርፎ ደግሞ አሁንም እንጨቱን ግንዱን አሁን በጣውላ መልኩ እንጠቀመዋለን።
ዛፉ ተመልካቾቻችን ለምሽቱ ያዝናቸው ዘገባዎች ተጠናቀቁ። ሙሉ ዝግጅቱን በቪኦኤ አማርኛ ድረገጽ ላይ ተከታተሉ ዘንድ እየጋበዝኩ ሰናብታለሁ። ጤና ይስጥልኝ።